ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ለማስከተልም የቅድመ የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ ክፍል 2 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ባለፈው ሳምንት ማክሰኞ ጀምሮ የነበረው ማዕቀብ ለአንድ ሳምንት የተራዘመ መሆኑን አስተባባሪዎች በማህበራዊ ሚዲያና በሌሎች በራሪ ወረቀቶች ባስተላለፏቸው መልእክቶች እየገለጹ መሆናቸውን ለማወቅ ተችሏል። ይህ ማዕቀብ በዛሬው ቀን እንዲጠናቀቅ ታቅዶ የነበረ ቢሆንም የማዕቀቡን ዘመቻ ከአማራውና ከኦሮሞ አካባቢ ባሻገር ወደ ሌሎችም የሀገሪቱ አካባቢዎች ማስፋት አስፈላጊ ሆኖ በመገኘቱ እንዲራዘም ተደርጓል ተብሏል። ቀደም ብሎ በዘገባው እንደተጠቀሰው በአንዳንድ ቦታዎች ዘመቻው የነዳጅ እጥረት በማምጣት ተጨባጭ ውጤት ያስገኘ መሆኑ ተነግሯል። በሌላ ዜና ባለፉት 2 ሳምንታት ኢትዮ ቴሌኮም የተባለው ተቋም በኦሮሞና በአማራው አካባቢ ሙሉ በሙሉ እንዲቋረጥ በመደረጉ በትምህርት ማስተማር ሂደት፣ በንግድና ስራ ዘርፍ እንዲሁም በመገናኛ ብዙሃን ስራዎች ላይ ከፍተኛ ችግር የፈጠረ መሆኑ ታውቋል። የወያኔን የግፍ ግድያ በመሸሽ ወደ ኬንያ ከተሰደዱ ዜጎች መካከል 80 ከመቶ የሚሆኑት ሴቶች ሲሆኑ ከ15 ከመቶ በላይ የሚሆኑት ደግሞ እድሜያቸው ከ5 ዓመት በታች እንደሆኑ አካባቢውን በመጎብኘትና ባለስልጣኖችንና ስደተኞችን ያነጋገረው የቢቢሲ ዜና ወኪል ገልጿል። ከዚህ በተጨማሪ በካምፖች 600 የሚሆኑ ነፍሰ ጥሮች መኖራቸውንና 26 ሴቶች በካምፖች ውስጥ የተገላገሉ መሆናቸውን የኬንያ የቀይ መስቀል ባለስልጣኖች ገልጸዋል። የቢቢሲ ዜና ወኪል ያነጋገራቸው ስደተኞች በቅርብ ወደ ሀገራቸው ለመመለስ የማይፈልጉ መሆናቸውን እንደገለጹለት ዘግቧል። ስደተኞቹ ለዜና ወኪሉ የሰጡት ቃል የገደላቸው የውጭ ጠላት ሳይሆን የነሱን ህይወት መጠበቅ የነበረበት የሀገሪቱ ወታደር ተብዬ ስለሆነ ምንም አይነት ማስተማመኛ ስለሌለን መመለስ አንፈልግም ብለዋል። የኦሮሞ ፌደራሊስት ኮንግረስ የተባለው ድርጅት መጋቢት 11 ቀን ባወጣው መግለጫ በየቦታው ዜጎች እየተገደሉና እየታሰሩ መሆናቸውን ጠቁሞ የሀገሪቱ ችግሮች ሊፈቱ የሚችሉት በውይይትና በድርድር መሆኑን ገልጿል። ችግሮችን ለመፍታት በሀገሪቱ ውስጥ ሰላምና የተረጋጋ ሁኔታ ያስፈልጋል ካለ በኋላ ይህንን እውን ለማድረግ አገዛዙ በየአካባቢዎች የሚያካሂደውን ግድያና ስርዓት በአስቸኳይ እንዲያቆም፣ የፖለቲካ እስረኞችን በአስቸኳይ እንዲፈታ፣ ሁሉንም አሳታፊ የሆነ የድርድር መድረክ ከፍቶ ለሀገሪቱ ችግሮች መፍትሄ እንዲሰጣቸው አሳስቧል። የወያኔው ጭምብል የሆነው የኢሃዲግ ማዕከላዊ ኮሚቴ ስብሰባ ካለፈው ሳምንት ጀምሮ ሲካሄድ ቆይቶ የተጠናቀቀ ሲሆን የድርጅቱ ምክር ቤት ስብሰባ በዛሬው ቀን የተጀመረ መሆኑ ተነግሯል። በሶስት አጀንዳዎች ላይ ይነጋገራል የተባለው የወያኔው ምክር ቤት ስብሰባ ወትሮ እንደሚነገረው የሶስት ቀን ስብሰባ ብቻ ሳይሆን ረዘም ያሉ ቀናት እንደሚወስድ ተገምቷል። ከሶስቱ አጀንዳዎች መካከል አንደኛው ጠቅላይ ሚኒስትር መምረጥ ሲሆን ብዙ ሊያጨቃጭቅ ይችላል የሚል አስተያየት የሚሰጡ በርካቶች ናቸው። የኢሃዲግ ቃል አቀባይ የማዕከላዊ ኮሚቴ ስብሰባ በመግባባትና በጥሩ ሁኔታ ተጠናቋል በሚል መግለጫ ይሰጥበት እንጂ ኃይለ ማርያምን በሚተካው ጠቅላይ ሚኒስትር ላይ ስምምነት ይኑር አይኑር የታወቀ ነገር የለም። ከዚህ ጋር ተያይዞ የኢሃዲግ ቢሮ በማህበራዊ ሚዲያ አማካይነት በሚያስተላልፈው መልእክት ጠቅላይ ሚኒስትሩ የኢሃዲግን ማለትም የወያኔን ፕሮግራም አላማ በተግባር ማዋል እንጂ ሌላ ስልጣን የሚኖረው አይደለም፣ ኢሃዲግ ውስጥ የጠቅላይ ሚኒስትር ቦታ የሥራ ስምሪት እንጂ የስልጣን ማዕከል አይደለም የሚሉ መልእክቶች እያስተላለፈ መሆኑ ታውቋል። የወያኔ ባለስልጣኖች በዚህ መልእክታቸው ጠቅላይ ሚኒስትር ሆኖ የሚመረጠው ግለሰብ እንደ ኃይለ ማርያም መጋዣ ሆኖ ይጎተታል እንጂ በራሱ እርምጃ ለመውሰድ የሚያስችለው ስልጣን አይኖረውም በማለት ከአዲሱ ጠቅላይ ሚኒስትር ተአምር የሚጠብቁ የውሃችን አንገታቸውን ማስቀበር ላይ ይገኛሉ። የደቡብ ሱዳን የማስታወቂያ ሚኒስትር ለዜና ተቋሞች በሰጡት መግለጫ ኢትዮጵያ የራሷ ችግር ያለባትና ሰላም የሌለባት ሀገር መሆኗ፣ ስለ ደቡብ ሱዳን ጉዳይ የሚደረገው የሰላም ውይይት ከኢትዮጵያ ወደ ሌላ ሀገር እንዲለወጥ ጠይቀዋል። በሚኒስትሩ አገላለጽ የቦታ ለውጥ ማድረግ አስፈላጊ የሆነበት ዋናው ምክንያት በኢትዮጵያ ውስጥ ያለው የሰላም እጦት ከየደቡብ ሱዳን የሰላም ውይይት ማንጠልጠል ስለሌለበት ነው ብለዋል። ባለፈው የካቲት ወር የደቡብ ሱዳን መንግስትና የተቃዋሚ ቡድኖች በጸጥታና በአስተዳደር ሁኔታዎች ላይ ውይይት ሲያካሂዱ ስምምነት ላይ መድረስ ያቃታቸው ሲሆን የተኩስ አቁም ስምምነቱን በሚጥስ ወገን ላይ እርምጃ እንዲወሰድ የሚጠይቀው የስምምነት ሐሳብ የደቡብ ሱዳን መንግስት በጽኑ የተቃወመ መሆኑ ይታወቃል። የተባበሩት መንግስታት የሰብአዊ እርዳታ ድርጅት ኃላፊ ሰኞ መጋቢት 10 ቀን ለተመድ የጸጥታው ምክር ቤት ባቀረቡት ዘገባ ለኮንጎ የሚሰጠው የሰብአዊ እርዳታ መጠን በእጥፍ እየጨመረ መሆኑን ገልጸው አስቸኳይ እርዳታ እንዲደረግ ጠይቀዋል። በቅርቡ ሀገሪቱን ጎብኝተው የተመለሱት ኙሁ ኃላፊ ለምክር ቤቱ በሰጡት መረጃ በሀገሪቱ በሚካሄደው የእርስ በርስ ጦርነት ምክንያት 13 ሚሊዮን የሚሆኑ የሀገሪቱ ዜጎች እርዳታ የሚያስፈልጋቸው መሆኑን ጠቅሰው 2 ሚሊዮን የሚሆኑ ህጻናት በምግብ እጥረት እንደሚሰቃዩ ገልጸዋል። የኮሌራ በሽታ መስፋፋቱንና በህጻናት ላይ ሳይቀር የሚደረገው ያስገድዶ መድፈር ጥቃት ከፍተኛ መሆኑን ጠቅሰዋል። 740 ሺህ የሚሆኑ የኮንጎ ዜጎች አገሪቱን ለቀው ወደ ጎረቤት ሀገሮች ሲሰደዱ ከሌሎች ሀገሮች የመጡ 54 ሺህ ስደተኞችን ሀገሪቱ ታስተናግዳለች ብለዋል። በዚያ አመት በተመድ የተጠቀሰው 1.7 ቢሊዮን ብር እርዳታ ለ 10.5 ሚሊዮን ዜጎች ብቻ የሚበቃ መሆኑን ገልጸው በዚህ ላይ ርብርብ እንዲደረግ ጠይቀዋል።
የቀድሞው የፈረንሳይ ፕሬዝዳንት ሚስተር ሳርኮዚ ማክሰኞ መጋቢት 11 ቀን በጸጥታ ኃይሎች በቁጥጥር ስር የተደረጉ መሆናቸው ተነግሯል። ሳርኮዚ ለምርመራ በቁጥጥር ስር የዋሉበት ምክንያት በ2000 ዓመተ ምህረት በተደረገው ብሔራዊ ምርጫ ከሟቹ የሊቢያ ፕሬዝዳንት ከሙአመር ጋዳፊ ገንዘብ ተቀብሏል በሚል ወንጀል ከአምስት ዓመት በፊት ጀምሮ ሲካሄድ በነበረው ክትትል ምክንያት ሲሆን ፖሊስ የሚያደርገው ምርመራ እስኪያከናውን ድረስ ለ48 ሰዓታት ሊያቆየቸው ይችላል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የካቲት የኢትዮጵያ አርበኞች እጹብ ድንቅ የተጋድሎ ታሪክ ክፍል 2 በሀገራችን ኢትዮጵያ የተራዘመ ታሪክ በገዢዎችና በህዝባችን መሃል የነበረው ልዩነት ጉልህ እንደነበር የሚታወቅ ጉዳይ ነው። ቀደም ብሎ ስለነበረው ሆነ በቅርብ ዘመናትም የነበረውን የኢትዮጵያን ታሪክ ስንመረምር በህዝብና በመሪዎች መካከል የነበረው ክፍተት የነበረ ቢሆንም ችግሮቹንና ብሶቱን እየታገለ ሊፈታ የሞከረው የአገሩን ነጻነትና ሉዓላዊነት ላለማስነካት ከፍተኛውን መስዋዕትነት እየከፈለ መሆኑን የዓለም ህብረተሰብ በአጠቃላይ የተገነዘበው ጉዳይ ነው። ለነጻነቱ በተለያዩ የታሪክ ጊዜያት ያደረጋቸው ተጋድሎች በጋራ የሀገርና የህዝብ ትስስር መንፈስ የታጀቡ እንደነበር ቀደም ብሎ የከፈለውና የቅርብንም የህዝብና መሪዎችን የህይወት ታሪክ ጎዳና ስንቃኝ ልንረዳ የምንችለው እውነት ነው። የዘረኛውና ጎጠኛው እንዲሁም የባንዶች ጥርቅም የባዳን መልእክተኛው የወያኔ ቡድን ስልጣን ላይ ከወጣበት ዕለት አንስቶ የህዝባችንና የቁርጥ ቀን አርበኞቻችንን ቁርኝትና ትስስር በማጥፋት ህዝብን በዘር በሃይማኖት በጎሳና በጥላቻ በተሞላ መንፈስ በመመረስ መሰረታዊ አንድነቱን አናክቶና ልዩነቱን አስፋፍቶ ክልል በሚል የአፓርታይድ ባንቱስታን መንግስታት ስሜት አገሪቷን ለመከፋፈልና የስልጣን መቆያ ለማድረግ እነሆ ከ24 ዓመታት በላይ ህዝብንና አገሪቷን እስረኛ በማድረግ ሲሳለቅብን መኖሩ እጅግ ሊያሳፍረን ሊቆጨን የሚገባ ጉዳይ ነው። ወያኔ ይህን የመሰለ አሳፋሪና አስነዋሪ በጭካኔም የተሞላ ተንኮል በህዝባችንና በአገራችን ላይ የሚፈጽመው ካለ ምክንያት አይደለም። ዛሬ በአጠቃላይ የዓለም ህብረተሰብ ተወግዞ ግባተ መሬቱ የተፈጸመውን የአፓርታይድ ስርዓት በኢትዮጵያ እንዲመሰረት የፈቀዱለት እና አሜሪካና እንግሊዝ እንዲሁም በአጠቃላይ የምዕራብ አገሮች መሆናቸው በጭራሽ መዘንጋት የለበትም። ወያኔ ይህንን ህልቆ መሳፍርት የሌለው ታሪክና እውነትን ማዛባት ሲያደርግ ከዕለት ዕለት ለሚያገኘው ጥቅምና ከፋፍሎ መግዛት መሟላት ብቻ ሳይሆን ዋና አጀንዳ አድርጎ የተነሳው ወጣቱ ዜጋ ላይ በማተኮር ነው። ወጣቱ ዋና ባላንጣው አገር ተረካቢ መሆኑን በደንብ ያውቀዋልና ይህንን አገርና ታሪክ ተረካቢ ወጣት የጋራ መግባቢያ ቋንቋ ማሳጣት የአገሪቱን አኩሪ የጋራ ታሪክና ክንዋኔዎች አጠቃለው እንዳያውቅ ማድረግ የጀግኖች አይበገሬ አያት ቅድመ አያቶችን ታሪክ እንዳያውቅ የተፋለሰ የውሸት ወያኔ ፈጠር ታሪክ መመገብ ወዘተ ለወያኔ ሴራ መዳረሻ የሚያገለግሉ የጥፋት ቦዮች ናቸው። ከኢትዮጵያ ህዝብና ከእውነት ጋር የወገነ ዜጋም ሆነ ድርጅት ፍላጎትና ተልእኮ ደግሞ ከወያኔ ፍላጎትና ተልእኮ ጋር ተጻሮ የቆመ እንደ ድቅድቅ ጨለማና የቀን ብርሃንም የተለያየ ነው። የኢትዮጵያ ህዝብ የዘመናት ትስስር የጀግንነት ታሪክ የህዝቦቿ ሁሉ ታሪክና ትስስር ውጤት ነው። በየካቲት አብዮት ወጣቱ፣ ሰራተኛው፣ አርሶ አደሩ፣ ሴቶችና ወንዶች እንዲሁም በአጠቃላይ ህብረተሰቡ መሬት ላራሹ ዴሞክራሲያውና ፍትሃዊ መብቶች ይከበሩ፣ በህዝብ እኩልነት ላይ የተመሰረተ አገራዊ ሉዓላዊነት፣ የሰራተኞች መብት መሟላት፣ ሰብአዊ መብቶች መከበር ወዘተ ብለው ሲነሱ ለአንድ ጎጥ ወይም ክልል ነዋሪዎች አልነበረም። ለአንድ ጎሳ የበላይነት ለተቀረው መረገጥና የዘመናዊ ባርነትም ለማጋለጥ አልነበረም። መሬት ለአረብ ከበርቴዎች፣ ለምዕራባውያን፣ ለቻይና መፈንጫ፣ ለህዝባችን መረገጫ እንዲሆንም አልነበረም። ስለዚህ የቅድመ የካቲት የአርበኞች ሐቀኛ ታሪክ ስናወሳም ወያኔዎች በጫትና በመጠጥ በዝሙትና በሙስና ተጨማርቀው ለሚለፍፉት ጋጣወጥ ጸረ ኢትዮጵያ በባዕዳን የተቀናበረ ዘመቻ መልስ ለመስጠት ሳይሆን ወጣቱ ትውልድ በአገር ደረጃ ብቻ ሳይሆን በዓለምም ደረጃ የአኩሪ ታሪክ የጀግኖች አያት ቅድመ አያቶቹን ታሪክና ስራ በግንባር ቀደምነት ወራሽ መሆኑን ለማሳሰብ ነው። በዛሬው የጀግኖቻችን ዝክር በኢትዮጵያ የጀግኖች ታሪክ ውስጥ በሚገባ አልተገለጹም ወይም ተገቢ ቦታውን አላገኙም በምንላቸው አርበኞች ዙሪያ እናወያያቸዋለን። በእነዚህና በሌሎችም ተገቢው የታሪክ የጀግንነት ቦታ ሳያገኙ ባለፉ አርበኞች ዙሪያ ቀጣይና የተሟላ ጥናት አስፈላጊ ነው እንላለን። በቅድሚያ ግን አፍሪካን በቅኝ ግዛትነት ለመቀራመት በርካታ የአውሮፓ ኃይሎች ወይም አገሮች ተካፍለዋል። ለምሳሌ ያህል ለመጥቀስ ፖርቱጋል፣ ፈረንሳይ፣ ጣሊያን፣ እንግሊዞችን መጥቀስ ይቻላል። የእንግሊዝ የቅኝ ግዛት ከሌሎች ጋር የሚመሳሰልበት በርካታ ሁኔታዎች ቢኖሩትም ከነጻነት በኋላም በቅኝ ግዛት ይዟቸው የነበሩትን ሀገሮች በዘላቂነት የጎዳ የእንግሊዝ የቅኝ አገዛዝ መሆኑን ብዙ የጥናት ውጤቶች መስክረዋል። Thank you. በእንግሊዝ ቀኝ የሆኑ አገሮች የቀጥተኛ የቀኝ ግዛት አስተዳደር ካበቃ በኋላ ከ100 እስከ 150 ዓመታት ህዝብ በቋሚ ጥላቻና መናቆር በድንበርና በጎሳ ከፋፍሎ ተጠምዶ እንዲኖር አድርገው ሄደዋል። ይህንን ሁኔታ የፈጠሩት በአፍሪካ ቀኝ ግዛቶቻቸው ብቻም አልነበረም። በአውሮፓ፣ በህንድና ቻይና መካከል፣ በኢትዮጵያና በሶማሌ መካከል እንዲሁም በኢትዮጵያና በሱዳን ድንበር ይህንን አስከፊ ሁኔታ ጥለው ሄደዋል። በእነሱ አነጋገር ላይን ኦፍ ዲማርኬሽን ወይም የልዩነት አሊያም የመለያ መስመር የሚሉትን ማለት ነው። ለምሳሌ የሆነን ዘንድ አንዳንዶቹን ብቻ ብንጠቅስ በኢትዮጵያና በሱዳን ድንበር ላይ የግዋይን መስመር ወይም በዘላቂነት የእንግሊዝን ጥቅም ያስከብራል ብሎ የዘረጓቸው የካርታ መስመሮች የድንበር መለያ ተደርጎ እንዲወሰድ ተጽዕኖ ሲያደርጉም እስከዛሬም ቆይተዋል። የዚህን የመስመር አከላለል ዘዴና ሁኔታ የኢትዮጵያ መንግስት በሞላ ከአጼ ምኒልክ አጼ ዮሐንስም አክሎ ሁሉም ገዢዎች የማያውቁትና የማይቀበሉት መሆናቸውን መግለጽ ብቻ ሳይሆን በተባበሩት መንግስታትም ሆነ በአህጉራዊ ድርጅቶች በደንብ አስመዝግበው ያለፉት መሆኑን መጥቀስ ያስፈልጋል። ይህን መስመር እንዲያጠናና እንዲዘረጋ በእንግሊዝ መንግስት ኃላፊነት የተሰጠው ኮሎኔል ግዋይን የሚባል በጊዜው ከኢትዮጵያ ጋር በድንበር የሚያያዙትን የሱዳን ክፍሎች የእንግሊዝ ጦር በኃላፊነት የሚመራና ጂኦግራፊ ካርታ ትምህርት ያለው የግዋይን መስመር የነደፈ ግለሰብ ነበር። የእንግሊዝ መንግስት ወይም እንግሊዝ እንደ ሀገር ለዓለም ህብረተሰብ ያደረጉት አስተዋጽኦ በአብዛኛው መልኩ በተንኮል በአሰቃቂና ዘላቂ ችግሮች አውራሽ በሆነ የቅኝ አገዛዝ ስርዓቶች የታጠረ ነው ብንል ማጋነን አይሆንም። ይህ የእንግሊዝ ተንኮል ቅኝ ተገዢ አገሮችን በመበዝበዝና ተቀራማች በመሆናቸው ብቻ ተተንትኖ የሚያበቃ አይደለም። ቀደም በሚል የታሪክ ጊዜያትም ያ እኩል ተግባራቸው አውሮፓ ውስጥም ላሉት አገሮች የተረፈ ጉዳይ ነው። ለዚህ ማረጋገጫ ይሆን ዘንድ ፖላንድን ለመበታተን በዛሪስት ራሽያና በእንግሊዝ ኢምፔሪያል መንግስት መሃል ስምምነት ተደርሶ የተዘረጋው የከርዘን መስመር ወይም ካርታ እንደ ምሳሌ መጥቀስ ይበቃል። ይህ በእንግሊዝ አቀንቃኝነት የተዘረጋው የድንበር መካከል ካርታ የመጀመሪያው የፖላንድን መከፋፈል ወይም መቀራመት ያጸደቀ First Partition of Poland ነው። የሶቪየቱ ጆሴፍ ስታሊንና የእንግሊዙ ዊንስተን ቸርችል በሁለተኛው የዓለም ጦርነት ጊዜ ያደረጉት ስምምነትም ይህንኑ የከርዘን መስመር መነሻ ተደርጎ እንደነበር መታወቅ ይገባዋል። በሌላ በኩልም እንግሊዞች ህንድን ለቀው ከመውጣታቸው በፊት የዘረጉት ቻይናን ከህንድ የሚለይ የድንበር መከለያ ካርታ ወይም የማክማሆን መስመር እስከዛሬ ዕለት ድረስ ህንድና ቻይና በጎሪጥ እያስተያየ ያለ በሁለቱ አገሮች መሃል ከፍተኛ ጉዳትን ያስከተለ በእንግሊዝ የቅኝ አገዛዝ ኃይል የተሰራ ታላቅ ደባና ተንኮል ውጤት ነው። በዚህ የድንበር አከላለል ሳቢያም ባለፉት ዘመናት ቻይናና ህንድ ጦርነት ገጥመው ከ1 ሚሊዮን ያላነሰ ዜጋ ከሁለቱም በኩል ማለቁ በታሪክ የተመዘገበ ነው። የእንግሊዞች ተንኮል ተነግሮ የሚያልቅ አይደለም። ቅኝ ግዛቶቻቸውን ከአጽናፍ እስከ አጽናፍ ዘርግተው የፀሐይ ብርሃን በእንግሊዝ ላይ አትጠልቅም እየተባለ ሲነገር አንዳንድ አገር ይዘው ረግጠው ይገዙት የነበረው የህንድ አገር ለቀው ከመውጣታቸው በፊት ህንድ፣ ፓኪስታን፣ ባንግላዴሽ በሚል የመበታተን እቅዳቸው ጨርሰው ሲያበቁ በህንድና በፓኪስታን መሃል የካሽሚር የድንበር መስመር የሚለውን አጸደቁ። በዚህ የክልል አከፋፈል ሳቢያ በሁለቱ አገሮች መሃል ብዙ ህዝብ ያለቀበት ሁለት ትላልቅ ጦርነቶች ተካሂደዋል። መጠነ ሰፊም ህዝብ በጦርነቱ አልቋል፣ ከይዞታውም ተፈናቅሏል። እንግሊዝ እስከ ዛሬ ድረስ በኢትዮጵያም የቀደመ ፍላጎቷን ለማሟላትና ኢትዮጵያን እንደ ሀገር ለመበታተን ህዝቧንም በዘርና በጎሳ በሃይማኖትና በታሪክ ግንዛቤ ጭምር ሊገናኙ የማይችሉበት ሁኔታ ለመፍጠር ከስር ጀምረው ወያኔን ሻቢያን እንዲሁም ጠባብና ተገንጣይ ክፍሎችን በመደገፍና በማጠናከር ዘረኛውንና ጎጠኛውን ወያኔን ለስልጣን አብቅተውታል። በአሁኑ ወቅትም የወያኔን የሰለላና የአፈና ቡድን በማሰልጠን የእንግልትና ህዝብን የማሰቃያ ስውር እስር ቤቶችን በማቋቋም ለነዚህም የሚሆኑ መሳሪያዎች በማቅረብ ግንባር ቀደም ሚና እየተጫወቱ ናቸው። በአጠቃላይ ወያኔ የኢትዮጵያ ህዝብ መሰረታዊ ጠላት ነው ስንል ከና እንግሊዝ አሜሪካ ከተቀሩትም የምዕራብ አገሮች እንዲሁም ጸረ ኢትዮጵያ የአካባቢ ኃይሎችን ሚና ጋር አካተን መሆን እንዳለበት መዘንጋት የለበትም። ዘረኛውና ጎጠኛው የወያኔ ቡድን የሀገራችንን ታሪክ ሲያፋልስ የሀገራችንን ድንበር ትልቅ ክፍል እየቆረጠ ለሱዳን ሲያስረክብ ኤርትራን ካለምንም መለኪያ በጸረ ዴሞክራሲያዊ መንገድ ሲያስገነጥል የኤርትራን ህዝብ ጭምር ምናልባትም ባለንበት የታሪክ ወቅት ታይቶ ለማይታወቅ ስደትና ስቃይ ሲዳርግ ከላይ የተጠቀሱት ጌቶቹን ትዕዛዝ ለማሟላት ጭምር መሆኑን መገንዘብ ይኖርብናል። የብርቅዬ አርበኞቻችንና የባድ ወራሪ አሳፋሪዎች ጀግኖቻችንን የነጠረና በደም የተጻፈ ታሪክ የሚያንቋሽሸው ለዚህም ጭምር ነው። እኛ ደግሞ ዛሬም ይሁን ወደፊትም የነጠሩ አርበኞቻችንን ታሪክ ይኸው እንላለን። ይፈር ወያኔ በታሪኩና በጀግንነቱ ይከበር ጀግና እያልን የዛሬ ዝግጅታችንን በጀግናው ሼህ ኦጀሌ እንጀምራለን። አንደኛ ሼህ ኦጀሌ በኢትዮጵያ ውስጥ ከፍተኛ ስፍራ ይዘው የኢትዮጵያን የምዕራብ ድንበር በተቻለ መጠን በማስከበርና በመቆጣጠር እንዲሁም ባድዋ ጦርነት ወቅት ታላቅ ጀብድና የጀግንነት ሙያ ካስመዘገቡት አዛውንቶች አንዱ ሼህ ኦጀሌ ናቸው። ግንደበረት በተባለው ስፍራ ተወላጅና ታላቅ ባላባት የነበሩት ሼህ ኦጀሌ ከሚኒሊክ ጋር በመሆን የደርቡሾችን ንቅናቄ በሱዳን በኩል በመቋቋም እንዲሁም የኢትዮጵያን የምዕራብ ድንበር አስመልክቶ ከጋምቤላ እስከ መሃል ከቸሌ በጊዜው የግንደበረት ዋና ከተማ እስከ ወለጋ ድረስ እንዳይደፈር የተጫወቱት ታላቅ ሚና ተገቢው ጥናትና ምርምር ተደርጎ ለኢትዮጵያና ለዓለም ሕዝብ ያልተገለጠ ከፍ ያለ የታሪክ ማህደር ነው። ሼህ ኦጀሌ የኢትዮጵያ ድንበር ካላግባብ በእንግሊዝ የኮሎኒያል ኃይሎች ከደርቡሾችና ከአንዳንድ የማህዲ ተከታዮች ጋር በመመሳጠር ክምሩክ የምትባለው የወለጋና የሱዳን የድንበር ከተማ የኢትዮጵያ ግዛት የሆነችና የነበረችም ስለሆነ የኢትዮጵያ ግዛት አካል ሆና መቆጠር እንዳለባትና ህዝቡም ቢሆን በኢትዮጵያዊነቱ እንጂ በሱዳንነቱ እንደማያምን እንደማይቀበልም እስከ ህይወት ፍጻሜያቸው ጊዜ የሚያነሱትና ይህም ወሰን እንዲከበር እንግሊዞች የዘረጉት የግዋይን የድንበር ወሰንም እንደማይሰራ የታገሉና አጼ ሚኒሊክም ቢሆኑ ቀዳማዊ ኃይለ ሥላሴ በሚደረገው የድንበር ንግግር ሁሉ በዚህ እውነት ላይ እንጂ የእንግሊዝ የካርታ ድንበር እንዳይቀበሉ እውቅናም እንዳይሰጡ ሲያሳስቡ የኖሩ ጀግና ናቸው። ሼህ ኦጀሌ ከዚህ ዓለም በሞት የተለዩት እጅግ በዕድሜ ከገፉ በኋላ ነው። በሁለተኛው የጣሊያን የፋሺስት ወረራ ዘመን እሳቸው በእድሜያቸው መግፋት ምክንያት ለውጊያ መሰለፍ ቢያቅታቸው ትልቁ ልጃቸው የአባቱን ፈለግ በመከተል ከሸዋ አርበኞች፣ ከጥቁር አንበሳ መኮንኖችና ከጎጃም አርበኞች ጋር በመተባበር በተጨማሪም የአርበኞችን ጦር በማስተባበር የፋሽስቱን ጦር በደዴሳና በግንደበረት በኩል እንዲሁም በለቀምትና በጉደር በኩል እየተከታተሉ በሽምቅ ውጊያ በመምታቱ አምስቱን ዓመት የአርበኝነት ተጋድሎ በድል ከፈጸሙት የአርበኞች ሙስሊም ጦረኛ እንደነበር ከዚህ ላይ ሊጠቀስ ይገባዋል። በአጼ ምኒልክ ዘመነ መንግስት ሼህ ኦጀሌ በፈጸሙት የአርበኝነትና የመልካም ኢትዮጵያዊነት ተግባር አጼ ምኒልክ አዲስ አበባን ዋና ከተማቸው አድርገው ሲቆረቁሩ ለኚህ ባለውለታና ተከታዮቻቸው የሚያገለግል ሰፊ መሬት በምዕራብ አዲስ አበባ ለራስ ኃይሉ ተክለ ሃይማኖት በተሰጠ ቦታ ፊት ለፊት መሬት ሰጥተዋቸው በተለምዶ ሸጎሌ ሜዳ በትክክለኛው መጠሪያ ኦጀሌ ሰፈር የተመሰረተው በዚህ ሁኔታና ለዚህ ጀግና መታሰቢያ እንዲሆን መሆኑ መታወቅ ይኖርበታል። ሁለተኛ ገረሱ ዱኪ። ሌላው በኢትዮጵያ ህዝብ በሰፊው መታወቅና መዘከር የሚገባቸው ታላቅ ጀግና የወልዲሶ ተወላጅና የሜጫ ፉለማ የዘር ግንድ አባል ታላቁ የአምስቱ ዓመት የአርበኞች ተጋድሎ አውራ ገረሱ ዱኪ ይባላሉ። የደጃዝማች ገረሱ ዱኪ ዝርዝር የአርበኝነት ተጋድሎ ስራ አዲስ አበባ ከተማ በተቋቋመው የጀግኖች አርበኞች ጽህፈት ቤት እንደሚገኝ እናውቃለን። ወያኔ ዘረኛውና የባዕዳን መልእክተኛው ጸረ ኢትዮጵያና ጸረ ጀግኖቻችንም ስለሆነ የእነዚህን ጀግኖች ታሪካዊ ጽሑፎች እንዲጠፉ ገና ስልጣን ሲይዝ ዘመቻ እንዳደረገባቸው እናውቃለን። ወያኔ በህዝብ ትግል ከስልጣን ሲወገድ እያንዳንዳቸው ካሉበት ተለቅሞ በዚህ ሁሉ የሚጠየቁ መሆኑን በቅድሚያ እንገልጻለን። ወያኔ ከነዘር ፖለቲካው ተቀብሮ ይቀራል እንጂ አርበኞቻችን በስራቸውም በታሪካቸውም ህያው ሆነው ይኖራሉ። እኚህ ታላቅ አርበኛ ገረሱ ዱኪ በልጅነታቸው ዘመን ወልዲሶና በኋላም አዲስ አበባ ከቤተሰቦቻቸው ጋር እየተቀመጡ በወቅቱ የሚሰጣውን የቤተ ክህነትና ከዚያ ቀጥሎም የፈረስ ግልቢያ ባህላዊና ወታደራዊ ስልት እንዲሁም የጦር አበጋዝነት ስራ ተምረው በቤተሰብና በአካባቢው የታወቁ ዘመዶቻቸው ድጋፍ የአስተዳደርና የከፍተኛ የቤተ መንግስት ስራ አፈጻጸም በምኒልክ ቤተ መንግስትና በአካባቢው ቀስመዋል። ከፊታውራሪ ሀብተ ጊዮርጊስ ዲነዴም ጋር ቅርበት እንደነበራቸው ይታወቃል። ገረሱ ዱኪ ታማኝ ብቻ ሳይሆኑ የአጼ ምኒልክን ቤተ መንግስት ስርዓት የኢትዮጵያን ታሪክና የአጠቃላይ የመሬት አቀማመጥ የድንበር ቀጠናን ደህና አድርገው ያጠኑና የመረመሩ የመንግስትንም ስራ በቅርቡ የሚከታተሉና በተሰጣቸው የተለያዩ ኃላፊነትም በቅርቡ የሚቆጣጠሩ እንደነበር ይነገርላቸዋል። አንዳንድ ጊዜም በተወሰኑ ጉዳዮች ላይ የፍርድና የብይን አስተያየት ሲፈለግ የገረሱ ምክር ተፈላጊና ተደማጭም እንደነበር ሰዎች ይመሰክራሉ። ገረሱ ዱኪ በልጅ ኢያሱና በተፈሪ መኮንን መካከል በሸዋ ውስጥ የተከሰተውን አለመግባባት ከሌሎች የመንግስት ባለሟሎች ጋር ሆነው በምኒልክ ቤተ መንግስት አካባቢ ጉዳዩን ይከታተሉ ከነበሩ ሰዎች አንዱ ነበሩ። ቶራ መስክ በሚባለው የራስ ሚካኤል አሊ የልጅ ኢያሱ አባት ጦርና በፊታውራሪ ሀብተ ጊዮርጊስ ዲነዴ የተፈሪ ዋና ደጋፊ የጦር ፍልሚያ በተካሄደበት ወቅት ገረሱ ዱኪ የፊት አውራሪ ደጋፊና ተከታይ በመሆን የተጫወቱት መጠነኛ ሚና እንደነበራቸው ይታወቃል። ራስ ተፈሪም መጀመሪያ ባልጋ ወራሽነት ቀጥሎም ቀዳማዊ ኃይለ ሥላሴ ተብለው ከነገሱ በኋላ ገረሱና አብሯቸው የነበሩ ሰዎች በሸዋ ጉራጌና ሜጫ አካባቢ አስተዳደር የሹመት ማዕረግ እያገኙ አገልግሎት መስጠትና በሕዝብም ዘንድ በሰፊው መታወቅን ጀመሩ። የጣሊያን ፋሺስት ጦር ለሁለተኛ ጊዜ ኢትዮጵያን በወረረበት ወቅት ገረሱ ዱቂ በኢትዮጵያ አስተዳደር ከፍተኛ ቦታ የያዙና የተከበሩ ሰው ነበሩ። ቀዳማዊ ኃይለ ሥላሴም የኢትዮጵያን ጉዳይ ለማሳወቅ ወደ ቬና ሲጓዙና ጣሊያን አዲስ አበባን ሚያዝያ 27 ቀን 1928 ዓ.ም ሲቆጣጠር ገረሱ ዱቂ እምቢ ለሀገሬ ለዳር ድንበሬ ብለው ከተከታዮቻቸው ጋር በደቡብ ኢትዮጵያ በወሊሶ በኩል አሳብረው ጫካ በመግባት የአርበኝነት ፍልሚያውን እስከ ድል ጫፍ ድረስ ከተያያዙት ክብር ካነገቡት የኢትዮጵያ ጀግኖች አርበኞች አንዱ ፋና ወጊ ናቸው። ገረሱ ዱቂ አብረዋቸው በወሊሶና አካባቢው ከነበሩት አርበኞች ባሻገርም በሸዋ በጎጃም በግንደበረትና ራቅ ብሎም አረርና ሊባቡር አካባቢ ከሚገኙ አርበኞች ጋር በመልእክት በመገናኘት እንቅስቃሴያቸውን ለማስተባበር ይጥሩ እንደነበር የገድል ዝክራቸው መዝግቦታል። ከዚህ በተጨማሪም በሱዳንና በኬንያ በስደት ከሚገኙ የአርበኞች መሪዎች ጋር ያልተቋረጠ ግንኙነት እንደነበራቸው በወቅቱ የተገኙ መረጃዎች ያስረዳሉ። ከነዚህ ከካርቱምና በኬንያ በየአካባቢው ከተሰደዱ አርበኞች ጋር ከሚያደርጉት ግንኙነት ሌላ ለንደን ከሚገኙት ከቀዳማዊ ኃይለ ሥላሴ ጋር በዚህ በኩል የማበረታቻና የሰላምታ ልውውጦች ያደርጉም እንደነበር በጦርነቱ ማገባደጃ ማግስት ይፋ ሆኗል። ደጃዝማች ገረሱ ዱቂ ጣሊያን ድል ሆኖ ከኢትዮጵያ ከተባረረ በኋላ በተለያዩ የኢትዮጵያ ጠቅላይ ግዛቶች አገረ ገዢ በመሆን አገልግለዋል። በመጨረሻም ስራቸው የአርሲ ጠቅላይ ግዛት አገረ ገዢ በነበሩበት ወቅት ታመው ከዚህ ዓለም በሞት የተለዩት በ1955 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ሲሆን የቀብር ስነ ስርዓታቸውም በተለይ ለአርበኞች በተዘጋጀው የአስከሬን ማረፊያ ቀዳማዊ ኃይለ ሥላሴ አርበኞች ከፍተኛ ባለስልጣኖች እንደዚሁም ብዙ ሕዝብ በተገኘበት በቅድስት ሥላሴ ካቴድራል ቤተክርስቲያን መካነ መቃብር በክብር እንዲያርፉ ተደርጓል። ሶስተኛ ወይዘሮ ሸዋረገድ ገድሌ። ወይዘሮ ሸዋረገድ ገድሌ የተወለዱት እንደ ኢትዮጵያ ዘመን አቆጣጠር በ1878 ዓመተ ምህረት ነው። እድሜያቸው ለትምህርት እንደደረሰ አባታቸው ደጃዝማች ገድሌ ይታጠቁ የፊደልና የመጽሐፍት ንባብ አስተማሪ በመኖሪያ ቤታቸው ቀጥረው ልጃቸው ፊደላቱን ዳዊትና የአማርኛ ቋንቋ መሰረታዊ ይዘት እንዲያጠኑ አድርገዋል። ወይዘሮ ሸዋረገድ በኮረዳ ዘመናቸውም የጦር ስልትን በሚመለከት በሻምላ መከላከልና ማጥቃቱን የሰደፍ መከታና በጎራዴ ማጥቃትና የመከላከል ዘዴና የመሳሰሉትን የጦር ነክ ባህላዊ የሙያ ሁኔታ እንዲማሩ ተደርገዋል። በሕክምና በተለይ የአስታማሚ የነርስ ስልጠና ሙያ እንዲከታተሉ ተደርገዋል። ከአድዋ ዘመቻ ማግስት ሩሲያኖች የባልቻ የሕክምና ተቋምን በአዲስ አበባ ሲያቋቁሙ ወይዘሮ ሸዋረገድ የማስታመም ሙያን መሰረታዊ ትምህርት ከቀሰሙት ኢትዮጵያዊቶች ተጀማሪዎቹ አንዷ ነበሩ። በቀይ መስቀል የሥራ መስክ በዘመናዊ መድኃኒት አሰጣጥና አጠቃቀም ልምድም ገና ከጠዋቱ ሙያውን ከተቋደሱት ሴቶች ወይዘሮ ሸዋረገድ ተቀደምቶቹ የሚመደቡ ናቸው። ይህንን ሁሉ ሙያና ዕውቀት ግን ወይዘሮ ሸዋረገድ ካለቦታው አልዋሉትም። ለባዕዳን መገልገያና ለግል ጥቅምም አላፈሰሱትም። በደጉም ሆነ በክፉም ጊዜ ሁሉንም ትምህርታቸውና ችሎታቸውን ሀብትና ንብረታቸውን እንዲውል የደከሙትና የጣሩት ለማወላደው ለሀገርና ለህዝብ ጥቅም ነበር። ቀዳማዊ ኃይለ ሥላሴ የሀገራችንን ጉዳይ ለማስተዋወቅ ወደ ጀኔቭ ሲጓዙና የጣሊያን ፋሺስት ጦር ኢትዮጵያን ሲቆጣጠር በአዲስ አበባ የጣሊያን ፋሺስት ጦር ገብቶ የጣሊያን ሰንደቅ ዓላማ ከፍ ብሎ ሲሰቀልና የኢትዮጵያ ሰንደቅ ዓላማ ሲወርድ ሸዋ ረገድ እዚያው አዲስ አበባ ሆነው ይመለከቱ ስለነበር እንባቸውን ሲያረግፉ በመታይታቸው በጣሊያን የጦር ካሪቢኒያሪ የእስር ቅጣት ተጣለባቸው። ከእስር አምልጠው ሀብት ንብረታቸውን ሸጠው ያገኙትን ገንዘብ ለቀይ መስቀል መድኃኒት መግዣ እርዳታ በማዋል የመረጃ ማዕከል በማቋቋምና የመድኃኒት በተለይ የቀይ መስቀል መድኃኒት ግምጃ ቤት በማቋቋም በሜዳ የተሰማሩ አርበኞችንና የውስጥ አርበኞች እየተባሉ የተቋቋሙትን ሁነኛ ኢትዮጵያውያንን በጥበብና በብልሃት የምስጢር መስመር በመዘርጋት ከፍተኛ የመረጃ ማዕከል ለመፍጠርም ችለው የነበሩ ሊደነቁና ለዘላለም ሊወሱ የሚገባቸው ሴት ኢትዮጵያዊ ጀግና ነበሩ። በመረጃ ሥራ በአርበኝነት ሲሰሩ ቆይተው በተለያዩ ቦታ የሚገኙትን የአርበኞችን ሥራ ማስተባበርና በጋራ መንቀሳቀስ የሚችሉበትን ጽኑ መሠረት ጥለው እንደነበር ሥራቸውና በኋላም የግል ውጤቱ ምስክር ሆነዋል። በገረሱ ዱኪ የሚመራውን የአርበኞች ቡድን ለመቀላቀል ጉዞ ወደ ጅማ ጀምረው በማሉ የሻለቃ በቀለ ወያን የአርበኞች ጦር እዚያው ቅርባቸው ከተቀላቀሉ በኋላ ወደ ረዥሙ ጎዳናቸው ለመዝለቅ እንደገና ሲዘጋጁ ጉዞ ከጀመሩ ጥቂት ጊዜ በኋላ በጣሊያኖች ተይዘው አዚናራ ወደሚባል የግዞት ደሴት ጣሊያን አገር እንዲታሰሩ ተደረገ። በእስርም ላይ ሳሉ የኢጣሊያን ሰንደቅ ዓላማ በመሰቀሉ በማልቀሳቸው ሀብትና ንብረታቸውን ሸጠው ለቀይ መስቀል መድኃኒት መግዣ ስለመስጠታቸውና ከአርበኞች ጋር ግንኙነት ሁሉ በዝርዝር መልስ እንዲሰጡ ሲጠየቁ ሁሉንም የፈጸሙት ለሀገር ክብርና ሉዓላዊነት እንዲሁም ለነጻነት ስለሆነ ለፈጸሙት ሁሉ በሞትም ቢቀጡ የሚያኮራቸው መሆኑን ሲገልጹ የፋሺስት ዳኞችና አሽቃባጮችን እጅግ ያስደነገጠ መልስ እንደነበር ታዛቢ የታሪክ ሙያተኞች መስክረዋል። ወይዘሮ ሸዋ ረገድ ገድሌ በድል ማግስት ከአዚናራ የጣሊያን ሀገር የደሴት እስር ቤት ወደ አዲስ አበባ እንደተመለሱ የጣሊያን ባንዲራ ወርዶ የኢትዮጵያ ሰንደቅ ዓላማ ተተክቶ ሳይሆን እንደገና በደስታ እንባ ለሀገራቸው ያላቸውን የጸና ፍቅር የማይሻር ቃል ኪዳናቸውን አስመስክረዋል። ወደ ሀገራቸው ሲመለሱ ስለ አርበኞች ሥራና በተለይም የውስጥ አርበኞችን ማን ምን እንደሆነና ምን እንደሠራ ጭምር ምስክር ለመሆን የበቁ ድንቅ ኢትዮጵያዊት ነበሩ። ከተመለሱም በኋላ ለመታሰቢያነት ጉልሌ የሚገኘውን የቅዱስ ሚካኤል ቤተክርስቲያንን አሰርተዋል። ወይዘሮ ሸዋ ረገድ ገድሌ በኢትዮጵያ ዘመን አቆጣጠር በ1942 ዓመተ ምህረት ባደረባቸው ህመም ከዚህ ዓለም በሞት ተለይተዋል። ለመታሰቢያቸውም ይሆን ዘንድም በአዲስ አበባ ግንፍሌ ወንዝ አካባቢ በስማቸው አንድ መንገድ ተሰይሞላቸዋል። በአጠቃላይ የኢትዮጵያ ህዝብና ከህዝብ አብራክ የተፈጠሩ ውድ አርበኞቻችን የፈጸሙት የአርበኝነት ታሪክ ከሀገራችን አልፎ ነጻነትን፣ አገራዊ ህልውናን ለማስጠበቅ ለሚሹ ህዝቦች ሁሉ በምሳሌነት የሚጠቀሱ ናቸው። በቅኝ ግዛት የግፍ ቀንበር ስር ወድቀው ሲሰቃዩ የነበሩ የአፍሪካ፣ የእስያ፣ የሰሜንና የደቡብ አሜሪካ ህዝቦች በጠቅላላው ለነጻነትና ለአገራዊ አንድነት መከፈል ያለበትን ዋጋ የተማሩት ከኢትዮጵያ ነው ብንል ማጋነን አይሆንም። የቬትናም፣ የኩባ፣ የአልጄሪያ፣ የደቡብ አፍሪካና ወዘተ ለነጻነታቸው እና ለሀገራቸው አንድነት ሲታገሉ የኢትዮጵያ አርበኞች የሀገር ፍቅርና የሽምቅ ውጊያን ስልት እንደምሳሌ ያልወሰዱ ከአድዋ ትምህርት ያልቀሰሙ አልነበሩም። ከነዚህ ቀደምት ብርቅዬ አርበኞቻችን ቀጥሎ ሰፊፍ አርበኞች በአገራችን ተፈጥሯል ማለት ካስፈለገ በ1966 ዓመተ ምህረት የተፈጠሩት ጀግኖቻችን ናቸው። ማንም ምን ዓለምን የካቲት አብዮት የቀደመ የአገራችንን ታሪክ በአጠቃላይ በጭቃለውሶ የተከሰተ ሳይሆን ጥሩ ለሆነው ገጽታዎቹ ሁሉ ክብርና ትልቅ ዋጋ ሰጥቶ የጎደሉትን ሁኔታዎች ደግሞ በአግባቡ ጠቁሞ የህብረተሰብን እድገት በህዝብ ሁለገብ እኩልነት በዲሞክራሲያዊ ስርዓትና በህዝብ የበላይነት ላይ ለመገንባት ብሎም ዘላቂ ስርዓት ለማስገኘት የተካሄደ እየተካሄደም ያለ ስር ነቀልና መሰረታዊ ለውጥ ነው። ህዝብ የፖለቲካ ስልጣን ላይ ለወጣ ሁሉ መገልገያ ሳይሆን ስልጣንም ሆነ የአገር የህዝብ ይሁን በሚል ጠንካራ መሰረት ላይ የቆመ ህዝባዊና አገራዊ አብዮት ነው። ይህንን ጠንካራ መፈክር የተሸከሙና በ1966 አብዮት ውድ ህይወታቸውን ለአገርና ለህዝብ በመስዋዕትነት ያቀረቡ አሁንም እያቀረቡ ያሉ ሁሉ የአዲስ ዘመን ሰፊፍ ጀግኖችና የብርቅዬ ጀግኖቻችን ተተኪዎች ናቸው። ከዚህ እውነት ውጪ ለቀደመው ሆነ ለዛሬውም የኢትዮጵያ ህዝብ ታሪክና ጀግኖቻችን ሌላ ስም መስጠት ከወያኔ አገልጋይነትና ከባዳም ተላላኪነት ውጪ ሆኖ የሚታይ ስላልሆነ በደም የነጠበን እውነት አያጠፋውም ሐሰት ብሎ ማለፉ ይመረጣል። ባንዳ፣ ጠባብ አንጃ ወዘተ የታሪክ ተጠያቂዎች ናቸው እንጂ በደም የተጻፈ ታሪክ ወራሾች ወይም ተከታዮች ሊሆኑ ጭራሽ አይቻላቸውም እንላለን። በኢትዮጵያ ህዝብ ረጅም ታሪክ ሁሉ ባንዳ ግለሰቦች የነበሩና ጉዳት ያደረሱ መሆኑ የሚታወቅ ቢሆንም ባንዶች ተሰብስበው አገር ለመበተን ስልጣን ያዙት ለመጀመሪያ ጊዜ መሆኑን መገንዘብ ጠቃሚ ነው። ይህ ሁኔታ በዓለም ታሪክም የመጀመሪያው መሆኑ መዘንጋት የለበትም። የለኛ ብቻ ሳይሆን በዓለም በአጠቃላይም አዲስ ክስተት ስለሆነ ይህንን የተለየ ሁኔታ በሚገባ አጥንቶ ሁለገብ ትግሉን በአግባቡ መቃኘት ዛሬ ነገ ሊባል የማይችል የታጋይ ክፍሉ ግዴታ ነው። ድል ምንጊዜም የኢትዮጵያ ህዝብ ነው። ወያኔን የሚጠብቀው የቆሸሸ የታሪክ መቃብር ነው።
ሰው የትገባ በሃማ ቱማ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነገ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ አርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን በጻረ ሞት ስቀን በመሐይም መንጋ በነፍሰ ገዳዩ አሹፈን አላግጠን ሞት አይፈሬ ትውልድ የፋሽስት መጋኛ ሀገር ወዳድ ትውልድ የጠባብ ማርከሻ ሽቶ ከርቤ ቀርቶ ባሩዱን ታጥኖ በወቅ ቀብሩ ሲተን መንገድ መጣል ደርቶ የሞት ጽዋን ጨላጭ በመዝሙር አጅቦ በናቸንፋለን ጥይትን ከልሶ ማን ይፈራል ሞትን ከታቡ ያረገው ያ ትውልድ እንጅማ ሌላማ ሌላ ነው ዳሮን ገዳይ ጨካኝ ሽብራቸው ክፉ ስራቱ አረመኔ ልክ አልባ የግፉ ያ የነበር ጊዜ ገና ሳይረሳ ያ ሁሉ ሰማዕት ገና ሳይዘከር ከጋራ ጉድጓዱ ከምስጢር መቃብር የጭቁኑ አጥንት ተቆፍሮ ሳይወጣ ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ህሊናችን በሆድ ታንቆ ሳይገደል አሁን ምን አመጣው ያልነበረን ነበር ብሎ ለማሳመን ደፋ ቀና ማለት ሌት ተቀን መባከን ወረቀት መጨረስ በዘረኛው ማጀት ሐሰትን መታጠን ያ የወልቃይት መሬት ጀግና የሞተለት ጀግና የሞተበት ያ የቋራ መሬት ጀግና የበቀለበት ጀግና የታገለበት ያ የጎንደር መሬት ያ የወሎ መሬት የኢትዮጵያ መሬት ጀግና ሰው ጠፍቶ ነው ሱዳን የገባበት ጀግና ሰው ጠፍቶ ነው ወያኔ ያዘዘበት ድንጋይ ዳቦ ዘመን መችኛ አየነው ነጋ ጠባራብን ሁሌ እየታቀፍ ነው ሶስቴ ማድ በቀን ቃል ኪዳን ገቡልን ታስቦ ራት ይቆይ በጦም ሊያሳድሩን ግና የኮሎኔል ሽብር በቁማችን ገሎን ለጠባቡ መንጋ ማጎብጀዱ ቀሎን ጫንቃችን ለሸክም አለና እያሰኘ ሳናውቅ ኖሮ ገሎን ታሪክ ዋሽቶ ጠፋ ትውልድ ቆመጠጠ ነበረ ነበርን እየደጋገመ ወይስ ትናንት ዛሬ ልዩ ሰማይና መሬት ለአገር መሞት መስዋዕት ተብሎ ፋራነት ብልጡ ዛሬ ፈልቶ የዲቪ አርበኛ ፖለቲካው ቡርቅቅ ለጠባብ ዘረኛ ኢንጂነር ዶክተሩ የእውቀት መናኸሪያ ፖለቲካው ጮሌ መርህ አልባ ጉዞ ማጠፊያ ላይ ሳይደርስ ሁሌም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ክልል አንድ መወለት የገነት በር ከፋች ሰው በላ ጥርስ ለጋሽ ህሊናን አሟጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል? ዝምታ ነው መልሱ ወይስ ታሪክ ዋሽቷል? የጋምቤላ መሬት ስንቱ የሞተለት፣ የቢሾፍቱ መሬት ስንቱ ያደቀለት፣ የኢትዮጵያ መሬት ደም የፈሰሰለት፣ ጠባቂ አጣ ዛሬ ቻይና ፈነጨበት፣ ህንዱና አረቡ ዝርፍ ያጣጣፈበት። ድንጋይ ዳቦ ዘመን ያኔ ባሳየ ነው፣ በዚያ ትውልድ ጊዜ አብረን በታገል ነው። ቃልማ ቃል ነበር ሚዛኑ የከበደ፣ ቃሌን አላት ብሎ ስንቱ ረገፈ፣ ሀገር ሀገር ብሎ ስንቱ ተቀጠፈ። የመደብ ልዩነት የሕይወትን ሚዛን ከባድ ቀላል አርጎ፣ የሕይወት ውድነት ለድሃው ተነፍጎ፣ መሥዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ፣ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ፣ ሲሾም ሲሸላለም ፈርጣጩና ባንዳ ለአገር መሥዋዕቱ ሲነፈግ ዕውቅና፣ ጴጥሮስነት ከንቱ ከመሞት በበርከት፣ ላላፊ ላግዳሚው ሁልጊዜ መንበርከክ። አለና ጫኑኝ ባይ ሀገር ወገን ከጂ፣ በፈላበት ሀገር ሙጃው እንክርዳዱ፣ ሰው በይው አስበይው ገራፊው ቆራጩ፣ ሽብርተኛው ፋሽስት ዘረኛው ጠባቡ። ዋ ዝምታ ለበግም መጅ በችቷት ያውቃል፣ እጅን ማጠፍ ከንቱ እጅን ያስቆርጣል። መጨመቱ ስህተት ባርነት ያመጣል፣ ቃታ ያልሳበም ጣት በስብሶ ይወድቃል። ዋ የአይሸዋ መሬት ስንቱ የወደቀለት፣ የባሌ ያረርጌ የጅማ መሬት ደም የፈሰሰበት፣ የአፋሩ መሬት ስንት ሰው የሞተለት፣ ዛሬ ሰው ጠፋና አረብ ጨፈረበት፣ ኮሪያው ጅቡቲው ባለቤት ሆነበት። ግራዚያኖ ነጩ ሚሊዮን ሲገድል፣ ግራዚያኖ ጥቁር ብዙ ሺህ ሲበትር፣ ጀግኖች ሲሰቀሉ ጀግኖች ሲገደሉ፣ ምድር ቀውጢ ሆና አመፅን አርግዛ፣ ጉህን ስትጠብቅ ብሩህ ቀን ሊመጣ፣ እናም በከተማው በመላ ሀገሩ በዱር በገደሉ፣ ከጠባብ ከፋሽስት ጓዶች ሲዋደቁ፣ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ፣ ባቲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ፣ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ፣ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ፣ ትናንት ዜጋ ገዳይ፣ ትናንት ሀገር ገዢ ጨቋኝ ሕዝብ አሰቃይ፣ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል፣ ንስሐ ሳይገባ ጸጸትን ሳያሳይ? ታሪክም ድንበርም ጠባቂ ሰው ካጣ፣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ፣ የሉባቦር መሬት የዚያም የወለጋ፣ የሲዳሞ መሬት የሻኪሶ ወርቆ፣ የኢትዮጵያ መሬት አስጎምጂ ያለሙ፣ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ፣ ዳሸን ላይታሰብ ደፍሮ ላይወጣ፣ ሀገር ማዳን ከባድ ሕይወትን ጠያቂ፣ መከራና ፍየል በደል አሸካሚ፣ ዘረባና ወሬ በገበያው ደርቶ፣ በአፍጦር ሰባቂዎች ድርጊት አፈር በልቶ፣ ሁሉም አፍረተቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ 3000 ተክዶ 100 አመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ ያልነበረው ነበር ተብሎ ሲተረክ የነበረው ሲካደ ሰማዕት ሲወገዝ ትናንት የደምጆች ዛሬ እርኩሳፎች ትናንት የደምጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰውሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ ያድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንከርዳዱ በስቶ እሚወይን በርክቶ ሀገር ጉድ መጣባት ማጨርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት የአባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆና ሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ሊያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የአንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራፋች በዛና ተደሳች በዛና ሀገር ቅርጫ ሻሞ በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የሳጥናኤል በረት በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲወጠብጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ተቀላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ